ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ሁለተኛው ክፍል ፕሮግራማችን አሁን ይጀምራል። በቅድሚያ ዜናውን በድጋሚ እናሰማለን። ከዚያ በማስከተልም በተከታታይ በመተረክ ላይ ያለውን የብላቴን ጌታ ህሩይ ወልደ ስላሴን የኢትዮጵያ ታሪክ መጽሐፍ ክፍል 3 እናሰማለን። አሁን ወደ ዜናው።
አርብ የካቲት 23 ቀን የተሰየመው የወያኔ ፓርላማ በህጉ መሰረት ያስቸኳይ ጊዜ አዋጁን አለማጽደቁና በፓርላማ አባላቱ ጸድቋል በሚል የተሰራጨው ዜና በማጭበርበር የተደረገ መሆኑ እየተነገረ ነው። በድምጽና በምስል ከተገኘ ማስረጃ ለመገንዘብ እንደተቻለው የወያኔ ፓርላማ አፈጉባኤ አባዱላ ገመዳ ከፓርላማ አባላት መካከል 8 ሰዎች በሞት የተለዩ መሆናቸውን አስታውሶ አሁን ያለው የፓርላማ አባላት ቁጥር 539 መሆኑን ገልጿል። አያይዞም ከተገኙት መካከል 346 የሚሆኑት የድጋፍ ድምጽ የሰጡ መሆናቸውን፣ 88ቱ መቃወማቸውን፣ 7 ድምጽ ተአቅቦ ማድረጋቸውን ተናግሯል። አባዱላ በሰጠው መረጃ መሰረት በስብሰባው የተገኙት 441 መሆናቸውን ግልጽ ነው። በወያኔ ህገ መንግስት ውስጥ አስቸኳይ ጊዜ አዋጁ መጽደቅ የሚችለው 2/3 የፓርላማ አባላት ካጸደቁት ነው የሚል አንቀጽ በግልጽ የተቀመጠ ስለሆነ በዚህ መሰረት አዋጁ መጽደቅ የነበረበት በ360 አባላት ድምጽ ከተደገፈ ብቻ ነበረ። በድጋፍ የተሰጠው ድምጽ 346 ብቻ በመሆኑ ውድቅ መደረግ ሲገባው የወያኔ ባለስልጣኖች አዋጁ እንደጸደቀ መግለጫ መስጠታቸው ግልጽ ማጭበርበር ነው ተብሏል። በግልጽ የተቀመጠውን ማጭበርበር ለመሸፈን የወያኔ ፓርላማ የፌስቡክ ገጽ እንዲሁም ኢቢሲ እና ፋና የተባሉት የወያኔ መገናኛ ብዙሃን ተቋሞች በመጀመሪያ ዘግበውት የነበረውን የድጋፍ ቁጥር ከ346 ወደ 395 አሳድገውታል። ይህን ጉዳይ እንዲያብራራ ሪፖርተር በተባለው አፍቃሪ ወያኔ የዜና ተቋም የተጠየቀው የፓርላማው የኮሚኒኬሽን ኃላፊ የቆጠራ ስህተት እንደነበረ በመግለጹ አይን አወጣ ማጭበርበር መሆኑን ተጋልጧል ተብሏል። ይህ በእንዲህ እንዳለ የወያኔ አገዛዝ የተፈጠረውን ስህተት አምኖና ተቀብሎ በህዝብ ላይ ያወጀውን አፋኝ አስቸኳይ ጊዜ አዋጅ በሁለት ቀናት ውስጥ እንዲያነሳ ማስጠንቀቂያ ተሰጥቶታል። እስከ እሁድ የካቲት 25 ቀን ድረስ የአስቸኳይ ጊዜ አዋጁ የማይነሳ ከሆነ ከሰኞ ከየካቲት 26 ቀን ጀምሮ እስከ ረቡዕ የካቲት 28 ቀን ድረስ ለሶስት ቀናት የሚቆይ በተለያዩ ከተሞች ውስጥ አድማና ህዝባዊ አመጽ የሚካሄድ መሆኑን አስተባባሪዎቹ ባሰራጩት መግለጫ አስታውቀዋል። አስተባባሪዎቹ ከሰኞ ጀምሮ የትራንስፖርት እንቅስቃሴ ስለማይኖር እንዲሁም የመንግስት መስሪያ ቤቶችና የገበያ ቦታዎች ዝግ እንደሚሆኑ በመግለጫቸው ገለጹ ሲሆን ዜጎች ከወዲሁ ዝግጅት እንዲያደርጉ መክረዋል። በእነዚህ ቀናት በየከተሞቹ ከሚደረጉት አድማዎች በተጨማሪ የሀገሪቱ የውጭና የገቢ ንግድ የምታካሄድባቸው መንገዶች ሁሉ ሙሉ በሙሉ ዝግ እንደሚሆኑ ተጠቁሟል። ተቃውሞ በሚቆይባቸው 3 ቀናት የመደበኛ ሆነ የድንገተኛ ሕክምና የሚሰጡ ተቋማት ስራቸውን እንደማያቋርጡ ተነግሯል። ተቃውሞ ፍጹም ሰላማዊ ይሆናል በማለት የሚጠቅሰው የአስተባባሪዎቹ መግለጫ የወያኔ አገዛዝ ግድያ የሚያካሄድ ከሆነ የአጸፋ እርምጃ ሊወሰድ እንደሚችልም ጠቁመዋል። የወያኔ ኮማንድ ፖስት በየአካባቢው የሚያካሄደውን ግድያ የቀጠለ መሆኑን ምንጮች ገለጹ። ቅዳሜ የካቲት 24 በምዕራብ ሸዋ በጉደር ከተማ የጋዚ ጦር አባላት አባትና ልጅ ገድለው ሄደዋል። እንዲሁም በአምቦ ከተማ የኮማንድ ፖስት አባላት 2 ሰላማዊ ሰዎችና 1 የአካባቢውን ፖሊስን የገደሉ መሆናቸውም ከተሰራጩ መረጃዎች ለማወቅ ተችሏል። በተመሳሳይ ሁኔታ በምዕራብ ወለጋ ግድያና ስራት እየተካሄደ ሲሆን አርብ በመንዲ ከተማ የተነሳውን የተቃውሞ እንቅስቃሴ ለመበተን የአጋዚ ጦር 2 ሰዎች የገደሉ መሆናቸው ታውቋል። በተያያዘ ዜና በአምቦ በጊምቢ እና በነጆ መንገዶች በሙሉ በሙሉ የተዘጉ መሆናቸውና አመጹ እየተስፋፋ መሆኑን ታውቋል። ይህ ዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። አርብ የካቲት 23 ቀን 2010 ዓ.ም በቡርኪና ፋርሶ ዋና ከተማ በኡጋዲጉ በእስላማውያን አማጽያን በተካሄደው ጥቃት የሞቱ ሰዎች ቁጥር 8 መድረሱን የሀገሪቱ ጠቅላይ ሚኒስትር ቀዳሜ በሰጡት መግለጫ ገልጸዋል። ከሞቱት መካከል 6ቱ ወታደሮች ሲሆኑ 2ቱ በፈረንሳይ ኤምባሲ በተካሄደ ጥቃት የተገደሉ የፈረንሳይ ፖሊሶች ናቸው። ጠቅላይ ሚኒስትሩ መንግስታቸውና ህዝቡ ያሸባሪዎቹን ጥቃት በንቃት እንዲከታተሉም ጠይቋል። የቡርኪና ፋሶ የጸጥታ ኃይሎች በአጸፋው 8 የአማጽያኑን ኃይል አባላት ከመግደላቸው በተጨማሪ በርካታ ሰዎችን ያሰሩ መሆናቸው ታውቋል። ቅዳሜ ገበያዎች መከፈታቸውና ነዋሪዎችም ወደ ሰላማዊ ኑሯቸው መመለሳቸውን የዜና ምንጮች ከዘገቡት መረጃ ለማወቅ ተችሏል። በኮንጎ በተባበሩት መንግስታት ድርጅት የሰላም አስከባሪ ኃይል ላይ ስለተካሄዱት ተከታታይ ጥቃቶች ምርመራ እያካሄደ መሆኑን የተቋሙ አካል ውጤቱን አቅርቧል። በቀረበው ዘገባ መሰረት በተባበሩት መንግስታት ድርጅት የሰላም አስከባሪ ኃይሎች ላይ በተደጋጋሚ ጥቃት ሲያደርስ የቆየው አላይድ ዲሞክራት ፎርስ የተባለው የአማጽያን ቡድን መሆኑንም አረጋግጧል። በህዳር 28 ቀን በተካሄደውና 15 የታንዛኒያ ወታደሮችን ገድሎ 43 የሞኑትን ለአካል ጉዳት ያደረሰው ጥቃት የተፈጸመው በዚሁ ኃይል መሆኑን አጥቂው ቡድን አረጋግጧል። በተካሄደው ጥቃት አንድ የሰላም አስከባሪ ኃይል አባል የደረሰበት ሳይታወቅ ቀርቷል። ቀደም ብሎ በመስከረም 6ና በመስከረም 7 2010 ዓመተ ምህረት በሰላም አስከባሪ ላይ የተፈጸሙ ጥቃቶች ሁሉ በዚሁ የአማጽያን ኃይል መፈጸማቸውም አያጠራጥርም ተብሏል። አላይድ ዲሞክራቲክ ፎርስ የተባለው የአማጽያን ቡድን የተቋቋመው ኡጋንዳው ሲሆን ድንበር ተሻግሮ በምስራቅ ኮንጎ ተደጋጋሚ ጥቃት ሲፈጽም ቆይቷል። የተባበሩት መንግስታት ድርጅት የሰላም አስከባሪ ኃይል በአካባቢው የጸጥታ ሁኔታውን ለማጠናከር እቅድ አለው ተብሏል። በተያያዘ ዜና በምስራቅ ኮንጎ በቅርቡ በተካሄዱት የጎሳ ግጭቶች ከ30 በላይ የሚሆኑ ሰዎች የተገደሉ መሆናቸውን የዜና ምንጮች ዘግበዋል። አርብ የካቲት 23 ቀን በተለያዩ መንደሮች ውስጥ 34 የሚሆኑ አስከሬኖች የተገኙ መሆናቸውን የአካባቢው ባለስልጣኖች ገልጸዋል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን፣ የኢትዮጵያ ታሪክ፣ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የኢትዮጵያ ታሪክ ከንግስተ ሳባ እስከ ታላቁ የአድዋ ድል በብላቴን ጌታ ሕሩይ ወልደ ሥላሴ በ1927 እስከ 1928 ተጻፈ። ክፍል 3 አጼ ምኒልክ በኢትዮጵያ ያሉ ጣሊያኖች እየወጡ ወደ ሀገራቸው እንዲመለሱ ስለማዘዛቸው። አጼ ምኒልክ በውጫሌ ውል በ17ኛ ክፍል የተጻፈው የጥገኝነቱ ነገር ተፍቆ ሌላ ቃል እንዲጻፍበት ወይም በጭራሽ እንዲቀር ለማድረግ ራሳቸው ከኮንት አንቶኔሊና ከዶክተር ትራቨርሲ ጋር ተነጋግረው ወደ ሮማም ተላልከው እንዳልሆነላቸው ከተረዱት በኋላ በኢትዮጵያና በራሳቸው ላይ ትልቅ ጉዳት የሚያመጣ ይህን የመሰለው በውጫሌ ስለመዋዋላቸው አጥብቀው ተጸጸቱ። ይልቁንም በዚያው ወራት ወደ አውሮፓ ነገስታት ደብዳቤ ልከው ነበርና የእንግሊዝ፣ የጀርመን፣ የፈረንሳይ፣ የሞስኮ፣ የአውስትሪያ ነገስታት የኢትዮጵያ ንጉስ በውጫሌውል የኢጣሊያ ጥገኛ ሆኗልና በኢጣሊያ በኩል ካልመጣልን የምኒልክን ንጉሰ ነገስትነት አናውቅም ብለዋል እየተባለ በአውሮፓ ጋዜጦች እየታተመ መውጣቱን ስለሰሙ እጅግ አዘኑ። በዚህ ሁሉ ነገር ቁጣቸው እንደ እሳት ስለተቃጠለ ከእንግዲህ ወዲህ በሀገሬ በኢትዮጵያ የሚኖሩ ጣሊያኖች ሁሉ እየወጡ ይሂዱ ብለው ለየመኳንንቶቻቸው አስተዋወቁ። በሸዋም የኢጣሊያ መንግስት ተላላኪ ሆኖ የተቀመጠውን ዶክተር ትራቨርሲን ወደ ሀገር ሂድ ብለው አሰናበቱት። የኢጣሊያም የውጭ ጉዳይ ሚኒስቴር ግን አጼ ምኒልክ ኢጣሊያኖችን ከሀገሬ ይውጡልኝ ወደፊትም አይምጡብኝ ብለው የጻፉትን ደብዳቤ ተመልክቶ ምክንያቱ በውጫሌ የተደረገው ውል የ17ኛው ክፍል ባለመታረሙ መሆኑን ስለተረዳው ከዶክተር ትራቨርሲ በቀር ነገሩን የሚያውቀው ሌላ መልአክተኛ አናገኝምና የውጫሌን ውል ስለማረምና ስለመለወጥ እንዲነጋገር እንደገና እሱን ለመላክ ግድ ሆነብን ብሎ 2 ሚሊዮን ጥይት ገጸ በረከት ጨምሮ መልሶ ወደ ሸዋ ሰደደው። አጼ ምኒልክም ከዶክተር ትራቨርሲ ጋር በተገናኙ ጊዜ እኔ በማናቸውም ቢሆን ከኢጣሊያ መንግስት ጋር የጀመርኩትን ወዳጅነት ለመተው ሐሳብ አልነበረኝም። እናንተ ግን ሐሳባችሁ ሁሉ ለጠብ እንጂ ለፍቅር አለመሆኑን ከዚህ ቀጥሎ ያለው ስራችሁ ይመሰክራል። መጀመሪያ ስለወሰን ነገር በውጫሌውል በሶስተኛው ክፍል የተጻፈውን ከኮንት አንቶኔሊ ጋር ተስማምተን ካደስነው በኋላ የታደሰውን ውል አፍርሳችሁ እስከ መረብና እስከ ሙና እስከ በለሳም ወጣችሁ ሰንጠቅ አላማችሁን አቆማችሁ። ሁለተኛም በዚያው በውጫሌውል በ17ኛው ክፍል የተጻፈውን እንለውጣለን ካላችሁ በኋላ ምክንያት እያበዛችሁ ነገር ከነገ ወዲያ እያላችሁ እስካሁን አቆያችሁት። ሶስተኛም ከሁሉ የሚበስና የሚከፋ ነገር አሁን በቅርቡ ጀነራል ጋንዶልፊ እኔ ለማሳዘን ሲል ወደ መረብ መጥቶ እኔ ሳልሰማ ከራስ መንገሻ ጋር የወዳጅነት ውል ተዋዋለ። ይህም የጠላትነት እንጂ የወዳጅነት ሥራ አለመሆኑ የታወቀ ነው እያሉ ነገሩን እየገለጡ ነገሩት። ነገር ግን አጼ ምኒልክ አዋቂና የዲፕሎማቲክ ሰው ስለነበሩ ያመጣላቸውን 2 ሚሊዮን ጥይት አልቀበልም ብለው ቢመልሱለት እሳቸው ጠብ ፈላጊ ይባሉ ነበርና ከኢጣሊያ አገር ድረስ ያመጣኸውን ጥይት አልቀበልም ብዬ ብመልሰው ግርማዊ የኢጣሊያ ንጉሥ ወዳጅነታቸውን የጠላው መስሏቸው እንዳያዝኑብኝ ስል ተቀብያለሁ፣ እግዚአብሔር ይስጥልኝ ብለው አሰናበቱት። ጀነራል ባራቲሪ አድዋ መጥቶ በወታደር ከተከበበ በኋላ በጨጌ ቴዎፍሎስ አማካይነት ስለማምለጡ። ዶክተር ትራቨርሲ ከኢጣሊያ ሀገር ተልኮ የመጣበትን ጉዳይ ከአጼ ምኒልክ ጋር ተነጋግሮ ሳይቃናለት ስለተመለሰ ጣሊያኖች በአጼ ምኒልክ በኩል እናገኛለን ብለው ሲያስቡት የኖሩትን ተስፋቸውን ቆረጡና ከራስ መንገሻ ጋር የጀመሩትን ወዳጅነት ለማስፋትና በአጼ ምኒልክ ላይ እንዲነሱ ለማድረግ ይጣጣሩ ጀመር። ራስ መንገሻ ግን በመረብ ከእናንተ ጋር የወዳጅነት ውል መዋዋሌ ጎረቤት ስለሆንን ከጠብ ፍቅር ይሻላል ብዬ ነው እንጂ አገሬን ኢትዮጵያንና ንጉሴን አጼ ምኒልክን ከድቼ ከእናንተ ጋር ለመሆን የተዋዋልኩት ውል የለኝም ብለው እምቢ አሏቸው። አንዳንድ የኢትዮጵያ ጠላቶችም እርሶ የአጼ ዮሐንስ ልጅ ሆነው ለአጼ ምኒልክ መገዛት ትልቅ ውርደት ነው እያሉ ራስ መንገሻን ይመክሩ ነበር። راس منگشاگن የኢትዮጵያን ሰንደቅ ዓላማ ይዘው ከውጭ ጠላት ጋር ለመዋጋት ከመሰበከር ባሴ መንግስትና በኢትዮጵያ ላይ ጉዳት የሚሆን ሥራ ለመስራት ለጊዜው ምንም ሐሳብ አልነበራቸውምና ምክራቸውን አልተቀበሏቸውም። ከዚህ በኋላ ደርቡሽ ከጣሊያኖች ጋር ጦርነት ለማድረግ በከሰላ በኩል መጣ የሚባል ወሬ ስለተሰማ ራስ መንገሻ ደስ አላቸውና በወሰን ላይ ሆነው ከአማቴንና ከሰራይ ከያውራጃው ሁሉ ጣሊያኖችን እየከዳ የሚመጣውን ሰራዊት በደስታ እየተቀበሉ ተቀመጡ። ደጃች ሀጎስ ተፈሪ የሚባለው ግን ራስ መንገሻልና ሹም አጋሜ ተስፋዬ የጎዳ መስሎት ከኢትዮጵያ መንግስት ከርቶ ወደ ጀነራል ባራቲየሪ ገባና በኢጣሊያኖችም ወገን ታላቅ ደስታ ሆነ። ከዚያም በፊት ራስ መንገሻ ራስ ፍሃትን አስረው በአምባ ላይ አስቀምጣቸው ነበርና ጀነራል ባራቲየሪ ከራስ መንገሻ ጋር ተዋግቼ ራስ ፍሃትን ከእስር ቤት አወጣቸዋለሁ እያለ የራስ ፍሃትን ቤተ ዘመዶች ይሰብክላቸው ጀመር። ወዲያው ራስ መንገሻ እንዳይጠረጥሩና እንዳይዘጋጁ ለማድረግ ሲል እኔ ራሴ ወደ አድዋ መጥቼ መረብ ላይ በተደረገው ውል ተዋክሰን ብንታረቅ ይሻላል እንጂ እንዲያው በከንቱ የሰው ደም ቢፈስ ምን ጥቅም አለው የሚል ቃል ጽፎ ላከላቸው። ከርሱም ጋራ ያለው የኢትዮጵያ ተወላጅ የሆነ ሰው ሁሉ እንዳይከዳው እኔ ዛሬ ወደ አድዋ መሄዴ ከዚህ ቀደም በመረብ ላይ ከራስ መንገሻ ጋር ያደረግነውን የወዳጅነት ውል ለማደስና ለማጽናት ነው እንጂ ለጦርነት እንዳይመስላችሁ እያለ የማታለል ስብከት ከሰበከላቸው በኋላ በታህሳስ 19 ቀን 1887 ዓ.ም ተመረጠ። ከሰራይ ተነስቶ ጥቂቶች ወታደሮች ይዞ ወደ አድዋ ገሰገሰ። ወደ አድዋም በደረሰ ጊዜ የአድዋ ካህናት በፍቅር የመጣመስሏቸው ልብሰ ተክህኖ ለብሰው መስቀል ይዘው ተቀበሉት። እርሱም ከኢትዮጵያ መንግስት ጋር ወዳጅ ለመምሰል እንዳገሩ ልማድ ከፈረስ ወርዶ መስቀሉን ተሳለመ። በዚያን ጊዜ የጀነራል ባራቲየሪ ዋና ሐሳቡ ራስ ፍሃት ወደ ታሰሩበት ስፍራ ሄዶ በድንገት አደጋ ጥሎ ወዳጁን ራስ ፍሃትን ፈቶ ለመውሰድ ነበር። ነገር ግን ያገሩ ሰው እንዳይጠረጥርና እንዳያውቅበት ፊታውራሪውን ወደ አክሱም አቅንቶ እንዲሄድ ትእዛዝ አሳልፎ እሱ ገና ከአድዋ ሳይነሳ የራስ መንገሻ ሰራዊት በድንገት ወደ አድዋ ደርሶ ስለከበበው እጅግ ተጨነቀ። ስለዚህ ወዲያው በፍጥነት በፈረስ ሆኖ እነዚያን ጥቂቶች ሰራዊቱን ያሰልፍ ጀመር። ይሁንም የጦር አለቃ የሆነ ሰው ዝም ብሎ መሞት አይገባውምና ነው እንጂ በዚያ ጊዜ ተዋግቼ አሸንፋለሁ የማለት ሐሳብ አልነበረውምና በፍጥነት ወደ አድዋ ካህናትና ቄሶች ቀርቦ እኔ የመጣሁት ለፍቅርና ለእርቅ ነው እንጂ ለጦርነት አይደለምና ቢሆን ከራስ መንገሻ ጋር አስታርቁኝ፣ ለእርቁም ፈቃዳቸው ባይሆን ለቀውኝ አስመራ እንዲሄድ አማልዱኝ እያለ ይለምናቸው ጀመር። በመካከላቸው እጨጌ ቴዎፍሎስ ነበሩና እሱ እንደዚህ ያለ በፍቅር ነገር ሲናገር እናንተ ለምን ጠብ ትፈልጋላችሁ እያሉ በቁጣ ቃል ስለተናገሩ መቼም ቢሆን የኢትዮጵያ መኳንንት የካህናትን ቃል ያከብራሉና አሁን በቶሎ አገራችንን ለቆ ከሄደልን እሺ እንዳባታችን ቃል እናደርጋለን ብለው ለቀቁትና ወደ ቀኝም ወደ ግራም ሳይል በቀጥታ ወደ አዲኳላ ተመለሰ። ያድዋ ቀሳውስትና ካህናት እንደዚህ ማለታቸው የመጣሁት ለእርቅና ለሰላም ነው ስላላቸው በመኝነታቸው እውነት መስሏቸው ነበር። እጨጌ ቴዎፍሎስ ግን እጅግ ተከብረውና ተፈርተው የኖሩበት ያጼ ዮሐንስ መንግስት ወደ አጼ ምኒልክ በማለፉ ደስ አላላቸውም ነበርና የማታልፈውን ኢትዮጵያን ሳያስቡ አጼ ምኒልክን ብቻ የሚጎዱ ስለመሰላቸው የራስ መንገሻን መኳንንት አማልደው ጀነራል ባራቲየሪ አዳኑት እንጂ የእርሱ አመጣጥ ለእርቅና ለሰላም አለመሆኑን ፈጽመው ያውቁ ነበር ይባላል። እዚያም አስቀድሞ ዋጋው እጅግ ብዙ የሆነ ባለወርቅ እልፍ ካባ ካስመራ ልኮላቸው እንደነበርና ወዳጅነትም ጀምረው እንደነበር ያክሱም ካህናትና በከተማው የሚኖሩ ትልልቅ ሰዎች ሁሉ ያውቃሉ። ስለ ራስ መንገሻና ስለ ጣሊያኖች ጦርነት ጀነራል ባራቲሪ በጨጌ ቴዎፍሎስ እርዳታ የራስ መንገሻን መኳንንት አጣሎ ጋዷ ወደ አዲቋላ ከተመለሰ በኋላ እንደገና ብዙ ወታደሮች አዘጋጅቶ ወደ ቋቲት ሰደደ። በአድዋም ያለው የራስ መንገሻ ሰራዊት ጀነራል ባራቲሪ እንደገና ጦር መስደዱን በሰማ ጊዜ በጨጌና በካህናት እርዳታ ተለማምጦ ሂዶ አሁን ተመልሶ እንደዚህ ማድረጉ እጅግ ያሳዝናል እያለ እጨጌ ቴዎፍሎስንም እያማረረ ይናገር ጀመር። ራስ መንገሻም መኳንንቶቻቸውንና ወታደሮቻቸውን ሰብስበው ስለ ሀገራችን ነጻነት ተዋግተን ቢሆን ድል እናደርጋለን፣ ባይሆንም ደማችንን ረግጦ ይገባል እንጂ እንዲያው አይገባምና አይዟችሁ አትፍሩ፣ የዮሐንስና የምኒልክ አምላክ ይረዳናል እያሉ የሚያጽናና ቃል ስለተናገሩ ሁሉም በፊታቸው ይፎክሩ ጀመር። ከዚህም በኋላ ወደ ኳቲት ጉዞ ጀመሩ። ኳቲት በተፈጥሮ ምሽግ የሆነ ተራራና ዱር ነው። ስለዚህ ራስ መንገሻ ጣሊያኖች ሳይዙት አስቀድመው ገስግሰው ኳቲትን ያዙት። ጀነራል ባራቲሪም በበኩሉ ራስ መንገሻ የኳቲትን ተራራ የያዘብን እንደሆነ ማስቸገሩ አይቀርምና በግስጋሴ ሂዱ ብሎ ሰራዊቱን አዞ ነበር። ነገር ግን ራስ መንገሻ ቀድመው ስለያዙት ሐሳቡ አልተፈጸመለትም። የኢጣሊያኖችም ጦር አመጣጡ በብዙ ሰራዊት ነበር። ሜጀር ኪዳልጎ ደጀን፣ ሜጀር ቶዞሊ ፊታውራሪ፣ ሜጀር ሳሌቤ በቀኝ፣ ቲኒንቲ ሳፎንቲ በግራ ሆነው ጦርነት ተጀመረ። ራስ መንገሻም ሰራዊታቸውን መሃል ለመሃል አሰልፈው እርሳቸው ደጀን ሆነው ያዋጉ ጀመር። ምንም ኳቲት ጫካና ዱር ቢሆንም እንኳ የራስ መንገሻ ሰራዊት እንደ ወፍ በየዱር ውስጥ እየተባረረ ወደ ጣሊያኖች ሰልፍ እየገባ በጎራዴ እየመታ ይገድ ጀመር። ጣሊያኖችም ድል ሆነው መሸት ሲጀምሩና የራስ መንገሻ ሰራዊት በስተጀርባ ዞረው ለመክበብ ሲዘጋጁ ጄኔራል አሪሞንዲ ብዙ ሰራዊት ይዞ በሩቅ ይተባበቅ ነበርና የኢጣሊያ ጦር ድል ሆኖ መሸሹን በመነጽር አይቶ በፍጥነት ደረሰና ተጋጠማቸው። ቢሆንም ጊዜው መሽቶ ነበርና ድሉ ለሁለቱም ወገን ሳይሆን አደረ። በማግስቱም እንደዚሁ ብርቱ ጦርነት ሆኖ ውሎ ነበር። በሦስተኛው ቀን ግን አንድ ፈሪና ማዕት አውሪ የሆነ ሰው ለጣሊያኖች ስንቅ አቀባይ ብዙ አጋሰስ ተጭኖ ሲመጣ አይቶ ነገሩን ሳያረጋግጥ ለጣሊያኖች የመጣላቸው ረዳት ቁጥሩ አንበጣ ነው ብሎ ስላወራ የራስ መንገሻ ሰራዊት በፍጥነት ኳቲትን ለቀው ወደ ሰናፌ ጉዞ ጀመሩ። ደግሞም እንዳጋጣሚ ከጣሊያኖች የተማረከ አንድ ምርኮኛ አምልጦ ወደ ጣሊያኖቹ ሰፈር ገብቶ ነበርና ራስ መንገሻ ወደ ሰናፌ መሸሻቸውን በተናገረ ጊዜ ጀነራል አሪሞንዲ እንደገና ጥሩምባ አስነፍቶ ከእሱ ጋር ያለውን ወታደር ሁሉ አስከትሎ ወደ ሰናፌ ገሰገሰ። ራስ መንገሻም በሰናፌ ሜዳ ድንኳን አስተክለው ግብር ሲያበሉ ጣሊያኖች ባምባ ታሪክ ላይ ሆነው በድንገት የመድፍ እሩምታ ለቀቁባቸው። የራስ መንገሻም ሰራዊት የድንገት አደጋ ስለሆነባቸው ድንኳናቸውን ሳይነቅሉ እየሸሹ ሄዱ። ጣሊያኖችም ከአምባ ታሪክ ወደ ራስ መንገሻ ሰፈር ወርደው ነጋሪቱን፣ መለከቱን፣ ጥቂትም ጠመንጃና ጥይት፣ ስንቅና ልብስ፣ ይህንንም የመሳሰለ የዘመቻ ዕቃ ዘርፈው በጀነራል አሪሞንዲ ፊት እየፎከሩ አለፉ። ከሁሉም ይልቅ አጼ ምኒልክና ራስ መንገሻና የሐማሴን መኳንንት በጣሊያኖች ላይ ሲላላኳቸው የነበሩት ብዙ ደብዳቤዎች በአገልግል ውስጥ ሆነው በራስ መንገሻ ድንኳን ስለ ተገኙ ከድሉ ይልቅ በደብዳቤዎቹ መገኘት ትልቅ ደስታ አደረጉ ይባላል። የራስ መንገሻ ሰራዊት 14000 ባለጠመንጃ 4000 ባለጦርና ባለጋሻ በድምሩ 18000 ነበር። በቋዲትና በሰናፌ ጦርነት ስላገራቸው ደማቸውን አፈሰው የሞቱ 1020 ከነዚሁም ትልልቁ ደጃዝማች ተርላ፣ ደጃዝማች በየነ፣ ደጃዝማች ካሳ፣ ቀኛዝማች አንደርጋቸው ናቸው። የቀሰሩም 2000 ይሆናሉ። ከነዚሁም ዋናው ሹማጋሜ ተስፋይ ነው። አጼ ምኒልክ ጣሊያኖችን የውጫሌን ውል 17ኛውን ክፍል አንፍቅም ካሏቸው በኋላ ውሉን ለማፍረስ ቁርጥ ሐሳብ ማድረጋቸው። አጼ ምኒልክ ከላይ የቀዳማዊ ምኒልክ ከታችም የአጼ ልብነ ድንግል ዘር የአቤቶ ያዕቆብ ተወላጅ ስለመሆናቸው የቀዳማዊ ምኒልክ ዙፋንና ዘውድ ከሌሎቹ ይልቅ የሚገባው ለእርሳቸው መሆኑን ከማወቃቸው የተነሳ የሚገባቸውን ለማግኘት በብዙ ይጥሩ ነበር። በአጼ ዮሐንስም ላይ ከጣሊያኖች ጋር የተስማሙባቸው ይህንኑ የሚገባቸውን ዙፋንና ዘውድ ለማግኘት ኃይል የሚያገኙበትን የጦር መሳሪያ ለማምጣት ነበር እንጂ በእውነት አገራቸውን ኢትዮጵያን አሳልፈው ለጣሊያኖች ለመስጠት ምንም ሐሳብ አልነበራቸውምና ውሉን ለማፍረስ ማሰባቸው ስለዚህ ነው። ምናልባት አንዳንድ ሰዎች በአጼ ዮሐንስ ዘመን በንጉስ ምኒልክና በጣሊያኖች መካከል የነበረውን የስምምነትና የወዳጅነት ነገር ሲያስቡ በአጼ ምኒልክ ያዝኑ ይሆናል። ነገር ግን በዚያን ጊዜ የነበረው የአጼ ምኒልክ ሐሳብ በቅን ልቡና ቢመረመር አጼ ዮሐንስ በኃይል የወሰዱትን የአባቶቻቸውን ዙፋንና ዘውድ ለማግኘት መጣጣራቸውን ያስረዳል እንጂ ሌላ ነገር ነበረበት ለማለት አይቻልም። ይህንንም የመሰለው ሐሳብ የሙሉ ኢትዮጵያ ሕዝብ ሐሳብ ነው እንጂ የነገስታቱ ብቻ አይደለም። ውሻና ውሻ በስጋና ባጥን ተጣልተው ሲናከሱ በመካከላቸው አንድ ጅብ የበጣ እንደሆነ የራሳቸውን ጠብተው ባንድነት ሆነው ጅቡን ያባረራሉ እንደሚባለው የኢትዮጵያም አርበኞች እንደዚሁ ናቸው። ይህንን ለመረዳት አሁን በቅርቡ ዘመን የነበሩት የደጃዝማች ደበብንና የደጃዝማች ባህታን፣ የራስ ስብሃትንና የደጃች ሀጎስን ታሪክ ብቻ ማንበብ ይበቃል። ደጃዝማች ደበብ የታላቁ ራስ አራያ ልጅ ናቸው። እርሱም ከአጼ ዮሐንስ ከርቶ በምጽዋ አጠገብ አገመዳ የሚባል በረሃ ተቀምጦ ሳለ እኔ ከአጼ ዮሐንስ ከድቼ መጥቻለሁና የኢጣሊያ ሎሌ ለመሆን እፈልጋለሁ፣ ነገር ግን የጦር መሳሪያ የለኝምና በቶሎ ላክልኝ ብሎ በምጽዋ ወዳለው ወደ ጀነራል ማርዛኖ ቢልክ 2000 ያህል መሳሪያና ገንዘብ ጨምሮ ላከለት። ከዚህም በኋላ ጣሊያኖች ወደ ደጋው አገር ወደ አስመራ ለመውጣትና አገር ለመያዝ አስበው ከማርዛኖ ጋር ተቀላቅለህ እንድትወጣ ብለው ቢልኩበት አሽከሮቹን ሰብስቦ እንደዚህ የሚል መልእክት መጣብኝ እንደምን እናድርግ ብሎ ምክር ቢጠይቃቸው በአንድ ቃል ሆነው አገራችንን አሳልፈን ከመስጠት ደማችንን በላራ ላይ አፍሰን ረግጠው ቢወስዱት ይሻላል ብለው ተናገሩና ደጃዝማች ደብብ ምክራቸውን በደስታ ተቀብሎ በፍጥነት ወደ ሰገነይቲ ወጥቶ አሽከሮቹን አሰልፎ ምቹ ስፍራ ይዞ ይጠባበቃቸው ጀመር። ጣሊያኖችም ይህን ሰምተው 600 ወታደሮች በካፒቴን ከርናንኪያ አዛዥነት አድርገው ደጃች ደብብን ውጉና ያዙ ብለው ቢልኩ ደጃች ደብብ በየመንገዱ ሰላይ አስቀምጦ ነበርና ጣሊያኖቹ የሰገነይቲን መንገድ ይዘው ሲጓዙ ለአሽከሮቹ ምልክት በሰጣቸው ጊዜ በሩምታ ተኩሰው ፈጇቸው። ደጃዝማች ባህታ ልጅ አምባዬ የሚባለውን የታላቁን ራስ አራያ ልጅ በአምባጓሮ ስለገደለ ሽፍታ ሆኖ በምጽዋና በሀባብ በረሃ እየተመላለሰ ይኖር ነበርና አጼ ዮሐንስ መሞታቸውን ቢሰማ ጣሊያኖችን እየመራ አምጥቶ ወደ ሰገነይት ያገባቸው። አምስት ዓመትም ያህል በጣሪያኖች ዘንድ እንደ አንድ መኮንን ተቆጥሮ በክብር ተቀመጠ። በኋላ ግን ጣሪያኖች የኢትዮጵያን ሰው ሲያዋርዱትና እያስተኙም ሲገርፉት በማየቱ ስላዘነ ያገሪን ሰው እንደዚህ እየተዋረደ ከመያው ሞት ይሻለኝ ነበር እያለ በግልጽ መናገር ጀመረ። ቀጥሎም የጣሊያኖች ሐሳብ ወሰን እየገፉ ለመሄድና አገር ለመያዝ መሆኑን ስለተረዳው አገሬ ትግራይ በጣሊያን እጅ ገብታ ከመይ አስቀድሞ አምላኬ ያጥፋኝ ለሞት እያለ ላሽከሮቹ ይነግር ጀመረ። ጣሊያኖችም የደጃዝማች ባህታን ሐሳብ ስላወቁ ከዚህ ቀደም ደጃዝማች ደብቅ የናንተ ሎሌ ነኝ ብሎ አጣሎ መሳሪያ ተቀብሎ በገዛ መሳሪያችን ወቅቶ ፖለቲካችንን አሰናከለብን። አሁን ደግሞ ደጃሽ ባህታ እንደዚህ ያለ ሐሳብ እንዳለው ተረተነዋል። ሳይጠረጥር በድንገት ይዘን ወደ አሰብ ብንወስደው ይሻላል ብለው መከሩበት። ደጃሽ ባህታም በሽፍትነት ምክንያት ወደ ምጽዋ ከሄደ በኋላ በካቶሊካውያን ሚስዮን ቤት ተምሮ ካቶሊክ ሆኖ ነበርና በአንድ ካቶሊካዊ በኩል የተመከረበትን ክፉ ምክር ስለሰማው ሳይቀድሙኝ ልቅደማቸው ብሎ አንዱን የኢጣሊያ ሹም ይዞ በሰንሰለት አድርጎ ለራስ መንገሻ ላከላቸው። ወዲያውም በቶሎ ይድረሱልኝ ብሎ አስታውቆ እሱ በዚያ ያለውን ስልክ በጣጥሶ እቃውንም ሁሉ ሰባብሮ ያገሬ ሰው እርዳኝ ብሎ አዋጅ ቢነግር ባንድ ሰሞን 1500 ባለጠመንጃ ወታደሮች ገቡለት። እነዚህንም ይዞ በሰገነት ሆኖ ራስ መንገሻን ሲጠብቅ አስመራ ያለው ሜጀር ቶዞሊ የተደረገውን ሁሉ ሰምቶ በግስገሳ ተነስተው በሰገነት ያጠገብ ማረባ በሚባል አገር ደረሰባቸው። ደጃች ባህታም ሜጀር ቶዞሊ መምጣቱን ራስ መንገሻ መቅረታቸውን አይቶ እጅግ ተጨነቀና ከዚያ ሸሽቶ ወደ ኃይላይ ወጣ። በኃይላም የነበረውን የጣሊያ ካፒቴን እገላለሁ ብሎ አስቦ ሳለ በዚያ ያሉት አንተም በእጅህ ያለውን መሳሪያና ዕቃ አስረክብ ብለው የእርቅ ነገር ቢጀምሩ ካፒቴኑ ሜጀር ቶዞሊ እስኪደርስለት ሰዓቱ እየደረሰ ባየ ጊዜ በእጅህ ያለውን መሳሪያና ዕቃ የማስረክባቸው ሰዎች ላክልኝ ብሎ ወደ ደጃች ባህታ ቢልክበት እውነት መስሎት ከወታደሮቹ ጀግና ጀግናውን መርጦ ሰደደና ካፒቴኑ ሁሉንም እየያዘ ሰንሰለት አገባባቸው። ወዲያው ሜጀር ቶዞሊ ወታደሮቹን አሰልፎ በደጃሽ ባህታ ላይ አደጋ ጣለበት። ደጃሽ ባህታም ምንም እንኳን ለመዋጋት ባይችልም ኢትዮጵያዊ ሆኜ ፊቴን አዞሬ አልሸሽም ብሎ በአንድ ስፍራ ቆሞ እየተታኮሰ 11 ያህል ሰው ከገደለና 20 ሰው ያህል ካቆሰለ በኋላ በሶስት ጥይት መቱትና ሞተ። ራስ መንገሻ ራስ ስፋትን አስረው አገዛዋቸው አጋሜን ያጼ ዮሐንስ የልፍኝ አሽከር ለነበረ ለደጃች ተስፋ አይሰጡት። ከዚያም በኋላ ጣሊያኖች ከራስ መንገሻ መኳንንት ጋር ባላጌ ተዋግተው ድል ካደረጓቸው በኋላ ራስ ስፋትን ከታሰሩበት ፈተው ወስደው በታላቅ ክብር ያኖሯቸው ጀመር። ወዲያውም የራስ መንገሻ ጠላት መሆናቸውን ያውቁ ነበርና በራስ መንገሻ ላይ የሚናገሩትን ሁሉ በእምነት ይቀበሏቸው ነበር። የእንደርታንና የሁለት አውላሎንም ግዛት ሰጥተዋቸው ነበር። በኋላ ግን በየካቲት ወር 1888 ዓ.ም ተመረጠ። አጼ ምኒልክ ከጣሊያኖች ጋር ለመዋጋት በተቃረቡ ጊዜ እነዚህ ሁለቱ ክርስቲያን አርበኞች ከባዕድ ጋር ሆነን ንጉሳችንን አጼ ምኒልክን ከምንወጋና አገራችንን ትግራይን በኢጣሊያ እጅ ገብታ ከምናያት ከአጼ ምኒልክ ጋር ሆነን ስለ አገራችን ደማችንን ማፍሰስ ይሻለናል ብለው ከጣሊያኖች እየከዱ ወጥተው ባይናቸው ያዩትን የጣሊያኖችን ምስጢር ሁሉ ለአጼ ምኒልክ ተናግረው ወዲያውም እኛ ባወቅነው በአገራችን ባጋሜ ዙረን በስተኋላ እንገጥማቸዋለን ብለው እንደቃላቸው ባጋሜ ዙረው ስልኩን ቆራርጠው ስንቅ አቀባዩን ሁሉ በመፍጨታቸው ለንጉሳቸውና ለኢትዮጵያ ሀገራቸው ለልጅ ልጅ የማይረሳ ትልቅ ሥራ ሰርተዋል። አጼ ዮሐንስ ከሞቱ በኋላ አጼ ምኒልክ ወደ ትግራይ ሄደው ራስ መንገሻን በትግራይ ሹመው ተመልሰው ነበር። ነገር ግን በ1884 ዓመተ ምህረት ጣሊያኖች ካዜ ምኒልክ ሳያስፈቅዱ አታለው የወዳጅነት ውል ተዋውላቸው ነበርና በኋላ ግን የጣሊያኖች ሐሳብ ትግራይን ለመውሰድ መሆኑን ስለተረዱት ሐሳባቸው እንደዚህ ከሆነስ እኔ ዮሐንስ ልጅ ነኝና ከእናንተ ጋር ሆኜ አጼ ምኒልክን ከመውጋት አገሬንም በእናንተ እጅ ሆና ከማያት ሞት ይሻለኛል ብለው የተዋዋሉትንም ውል አፍርሰው አጼ ምኒልክ ከሸዋ እስኪደርሱላቸው ድረስ ከጣሊያኖች ጋር ብዙ ጦርነት አድርገዋል። እነዚህንም የመሳሰሉ ብዙ አሉ። አጼ ምኒልክም በውጫሌ ውል በ17ኛው ክፍል የተጻፈውን የጥገኝነቱን ነገር ለመፋቅ ጣሊያኖች እምቢ ማለታቸውን ከተረዱት በኋላ መኳንንቶቻቸውን ሰብስበው ከእንግዲህ ወዲህ ከጣሊያኖች ጋር የነበረኝን ወዳጅነት ትቻለሁ፣ የውጫሌንም ውል አፍርሻለሁ፣ ለጦርነት ግን እነሱ እየገፉ ወሰን እያለፉ ካልመጡብኝ እኔ ገፍቼ ሄጄ ለመዋጋት ሐሳብ የለኝም ብለው አስታውቀው ወደፊት ጣሊያኖች ለማድረግ የሚያስቡትን እየተጠባበቁ ተቀመጡ። ጣሊያኖች ወሰን አልፈው ወደ አጋሜ ስለመግባታቸው ጀነራል ባራቲሪ ራስ መንገሻን በሰንአፌ ድል ካደረገ በኋላ ለአገር ጥበቃ ሜጀር ጋሊያኖን በሰንአፌ፣ ደጃች ሀጎስ ተፈሪን በአጋሜ ትቶ እሱ ወደ አስመራ ተመለሰ። ከዚያም ወደ ምጽዋ ወርዶ በወታደር ሰልፍና በካህናት ቅዳሴ የድሉን በዓል አከበረ። ከዚህም በኋላ ክረምቱን ሲዘጋጅ ከርሞ በመስከረም 21 ቀን 1887 ዓመተ ምህረት ከአስመራ ተነስቶ ወደ አጋሜ ከተማ ወደ አዲግራት ገብቶ ተቀመጠ። ከዚያም ወደ መቀሌ መጥቶ እንደገና ከራስ መንገሻ ጋር ጦርነት ሊገጥም ነው እየተባለ ይወራ ነበርና ራስ መንገሻ በቶሎ ወደ አዲስ አበባ ልከው ለአጼ ምኒልክ አስታወቁ። አጼ ምኒልክም በዚሁ ዓመት በህዳር ወር ወደ ወላይታ ዘምተው በጥር ወር ተመልሰው ነበርና 3 ወር ያህል ቆይተው በግንቦት ወር ወደ ወሎ ጉዞ ጀመሩ። ምክንያቱም ራስ መንገሻ ጣሊያኖች እየገፉ ወደ መሃል ትግራይ ለመምጣት ማሰባቸውን ልከውባቸው ነበርና ወደ ወሎ ብቅ ብለው ጣሊያኖች እየገፉ መምጣታቸው በርግጥ ቢሆን ወደ ትግራይ ለመዝለቅ ይህም ባይሆን የግሸንን ቤተክርስቲያን ሥራ አይተው ለመመለስ ነበር። ጣሊያኖች አጼ ምኒልክ ወደ ወሎ ብቅ ማለታቸውን በሰሙ ጊዜ ወደፊት መግፋታቸውን ትተው በዚያው በአዲግራት ቆይተው ነበርና ራስ መንገሻ ይህንኑ ወደ አጼ ምኒልክ ልከው ስላስታወቁ ቢሆንም ባይሆንም ክረምቱን አዲስ አበባ ላይ ሆኖ ማዳመጥ ይሻላል ተባለና ነገሩ በዚሁ ተቆረጠ። የጣሊያኖችም ዋና ሐሳባቸው የኢትዮጵያን መኳንንት ከአጼ ምኒልክ እያስከዱ ኃይላቸውን ለማዳከም ነበርና ወደ ዋግሽም ብሩ ይላላካሉ ማለትን አጼ ምኒልክ ስለሰሙ ዋግንና ላስታን ለልጃቸው ለደጃሽ ጓንጉል ሰጥተው ዋግሽም ብሩ ወደ አዲስ አበባ እንዲመጡ ተደረገ። አጼ ምኒልክም ወደ አዲስ አበባ ለመመለስ ቁርጥ ሐሳብ ባደረጉ ጊዜ ምናልባት ጣሊያኖች በክረምት አደጋ ጥለው ራስ መንገሻን ብቻውን እንዳይወጉ ብለው ከትግራይ መጥተው በዳር አገር ተቀምጠው ይኖሩ የነበሩትን ፊታውራሪ ንጉሴን፣ ቀኝ አዝማች ኃይለ ማርያምን፣ ባላምበራስ በየነን ጠርተው ወደ አገራችሁ ወደ ትግራይ ሄዳችሁ ከራስ መንገሻ ጋር ሆናችሁ ጣሊያኖችን ስትጠባበቁ ክረሙ ብለው አሰናብተው ሰደዷቸው። ከዚህም በኋላ በሰኔ 29 ቀን አዲስ አበባ ገብተው ክረምቱን የጦርነት ምክር ሲያስመክሩ ከረሙ። የመስኮብ መልእክተኞች ወደ ኢትዮጵያ ስለመምጣታቸውና የኢትዮጵያ መልእክተኞች ወደ መስኮብ ስለመሄዳቸው መስኮቦች ከኢትዮጵያ መንግስት ጋር መቀራረብና መገናኘት ስለፈለጉ በሺ 878 ዓመተ ምህረት ኒኮላይ ኢቫንክሊች አብኖፍ የሚባል መልእክተኛ ካንድ ቄስ ጋራ ወደ አጼ ዮሐንስ መጥቶ ነበር። ቄሱም መስኮቦች በሃይማኖት ኦርቶዶክሳውያን መሆናቸውን ለአጼ ዮሐንስ በነገራቸው ጊዜ ደሳራቸውና ባዶዋ ተገብ ገዳምና ቤተክርስቲያን የሚሰራበት አንድ ቦታ ሰጡት። ዋናው መልእክተኛ ኒኮላይ ኢቫንክሊች አብኖፍንም በጣም አከበሩት። የመስኮብንም መንግስት ትልቅነት የህዝቡን ብዛት ሲነግራቸው በደስታ ያደንቁ ነበር። በመስኮብም አገር የጦር መሳሪያ ፋብሪካ መኖሩን በነገራቸው ጊዜ ብዙ ወታደሮች አሉኝና ለነዚህ የሚሆነኝ 50 ሺህ ጠመንጃና 40 መድፍ 5000 ሽጉጥ ለዚሁ የሚበቃ ጥይት ደግሞ 50 ሺህ ጎራዴ ጨምረህ ከመስኮብ አገር እንድታመጣልኝ ውል እንዋዋል ብለው ተዋውለውት ነበር። ነገር ግን በዚያ ዓመት ጣሊያኖች የምጥዋን በር ስለያዙት የውሉ ሐሳብ ሳይፈጸም ቀረ። መስኮቦች በምጽዋ ወደ ትግራይ ወጥተው ከአጼ ዮሐንስ ጋር የጀመሩት ጉዳይ በጣሊያኖች ምክንያት ስለተሰናከለባቸው ሐሳባቸውን ወደ ሸዋ አዙረው ከንጉስ ምኒልክ ጋር መላላክ ጀመሩና የወዳጅነት መሰረት ተመሰረተ። ይህንንም በመላላክ የተጀመረውን ወዳጅነት ለማስፋትና ለማጽናት ስላሰቡ በ1887 ዓመተ ምህረት ሊዮንቲፍ የሚባል መልእክተኛ በጂኦግራፊያ ማህበር ስም ተልኮ ወደ ሸዋ መጣ። ጅቡቲም መድረሱ በተሰማ ጊዜ ከጅቡቲ ጀምሮ እስከ አዲስ አበባ ያለ ችግር እንዲመጣ አጼ ምኒልክ ወደ ልዑል ራስ መኮንን ትእዛዝ አሳልፈው ነበርና ራስ መኮንን በክብር ተቀብለው ወደ አዲስ አበባ ሰደዱት። ከሊዮንቴፍም ጋር አንድ ሐኪምና አንድ የመድፈኞች አለቃ አንድ ቄስ ነበሩ። በአዲስ አበባም የተደረገላቸው የክብር አቀባበል እጅግ ያማረ ነበር። ሙሴ ሊዮንቴፍም ከጓደኞቹ ጋር የሚያርፍበት እንደ ዘመኑ የተሰራ መልካም ቤት ተዘጋጅቶለት ነበርና በአዲስ አበባ የቆየባቸውን ቀኖች ሁሉ በታላቅ ደስታ አሳለፋቸው። ወደ አገሩም በሚመለስበት ጊዜ አጼ ምኒልክም በበኩላቸው የመስኮብን ንጉሠ ነገሥት ደስ ለማሰኘት ሲሉ ፊታውራሪ ዳምጠውን ዋና መልእክተኛ አድርገው ቀኝ አዝማች ገነሜንና መምህር ገብረ እግዚአብሔርን ጨምረው ከሙሴ ሊዮንቴፍ ጋር ወደ መስኮብ አገር እንዲሄዱ አደረጉ። ለንጉሠ ነገሥት ኒኮላይና ለቴጌይቱ ለአሌክሳንድራ በየአይነቱ የተላከው ገጸ በረከት እጅግ ደስ የሚያሰኝና ያማረ ነበር። መልእክተኞቹም ወደ መስኮብ አገር በደረሱ ጊዜ ፊታውራሪ ዳምጠውን በወርቅ ሰረገላ አስቀምጠው ወደ ቤተ መንግሥት ሲወስዷቸው የተደረገላቸውን የክብር አቀባበል ጽፈው በፖስታ ለአጼ ምኒልክ ልከው ነበርና በአዲስ አበባ የሰማው ሰው ሁሉ በመስኮብ መንግስት ወዳጅነት በጣም ደስ አለው። መልእክተኞቹም በሰኔ ወር ከመስኮብ አገር ተነስተው በሐምሌ ወር ጅቡቲ ገብተው ሐረር ላይ ከልዑል ራስ መኮንን ጋር ተገናኝተው ወደ አዲስ አበባ ተመለሱ። ራስ መንገሻ መቀሌን ለቀው ወደ ህንጣሎና ወደ ደብረ ኃይላ ስለመሄዳቸው አጼ ምኒልክ ከወሎ ወደ አዲስ አበባ ከተመለሱ በኋላ ጣሊያኖች ከአዲግራት ተነስተው ወደ መቀሌ መጥተው ራስ መንገሻን ለመውጋት ቁርጥ ሐሳብ ማድረጋቸው በተሰማ ጊዜ ራስ መንገሻ ባንድ ወገን ከአጼ ምኒልክ ሳያስፈቅዱ ከጣሊያኖች ጋር ሲዋጉ እንደ ሰንዳፌ ጦርነት ድል የሆኑ እንደሆነ ለክብራቸው ትልቅ ውርደት የሚያመጣ መሆኑን ስለተረዱት ከመቀሌ ወጥተው ወደ ህንጣሎ ተጓዙ። ጣሊያኖች ራስ መንገሻ ከመቀሌ መሄዳቸውን በሰሙ ጊዜ ከአዲግራት መጥተው ያላንዳች ችግር መቀሌን ይዘው ምሽግ እየመሸጉ ተቀመጡ። ጀነራል አሪሞንዲና ሜጀር ቶዞሊ የሚባሉት ግን ራስ መንገሻን እየተከታተሉ እንዲወጉ ታዘው ነበርና አውራውን መንገድ ትተው የባላገሮች መሪ ይዘው በአቋራጭ መንገድ ወደ ህንጻሎ ገሰገሱ። ራስ መንገሻም የኢጣሊያ ወታደሮች እንደተከታተሏቸው በሰሙ ጊዜ በፍጥነት ከህንጻሎ ተነስተው ወደ ደብረ ኃይላ ተጓዙ። በደብረ ኃይላም ከራስ መንገሻ ጋር የነበሩ መኳንንቶች ምክር አድርገው ከእንግዲህ ወዲህ ለኛ መሸሽ አይገባንምና ለኢትዮጵያ እንሞታለን። ነገር ግን ራስ መንገሻ ቢማረኩም ቢሞቱም ለስማቸውና ለሀገራቸው ውርደት ለጣሊያኖች ትልቅ ደስታ ይሆናልና ከሸዋ ጦር እስቲመጣ ድረስ ወደ ራስ ወሌ ግዛት ተጠግተው ቢቆዩ ይሻላል ተባለና ከደብረ ኃይላ ወጥተው ወደ ሰልዋ ሄዱ። ሜጀር ኢሚሊዮ የሚባለው ግን ብዙ ወታደሮች ይዞ ሲገሰግስ ደብረ ኃይላ በደረሰ ጊዜ ራስ መንገሻን ሳያገኝ ቀረና በደብረ ኃይላ ከቀሩት መኳንንቶቻቸው ጋር ጦርነት ገጥሞ ድል አደረገ። ከነዚህ መካከል ቀኛዝማች ኃይለ ማርያም የሚባለው ቆስሎ ስለተማረከ ትልቅ ሀዘን ተደረገ። የቀሩት መኳንንቶች ግን እየተታኮሱ አምልጠው ከራስ መንገሻ ጋር ተቀላቀሉ። ቀኛዝማች ኃይለ ማርያምም እጅግ ስመጥሩ ጀግና ስለመሆኑ የጣሊያኖቹ የጦር አለቃ ከወደቀበት አስነስቶ በመልካም ስፍራ አስተኝቶ በሐኪም እያሳከመ ካዳነው በኋላ ወደ አስመራ ሰደደው። ከደብረ ኃይላም ገስግሰው አምባላጌ ሲደርሱ ራስ መንገሻን አላገኟቸውም ነበርና በጣም አዘኑ። ስለሆነም የቀድሞ ወዳጃቸው ራስ ስብሐት ከነ ልጆቻቸው የታሰሩት በዚያው በአምባላጌ ነበርና እሳቸውን በማግኘታቸውና በመፍታታቸው ትልቅ ደስታ አደረጉ። ራስ ስብሐትም ወደ ጀነራል ባራቲየሪ ሄደው በተገናኙ ጊዜ የእንድርታን ግዛት ሰጥቶ ደስ አሰኛቸው። አጼ ምኒልክ ከጣሊያኖች ጋር ለመዋጋት ቁርጥ ሐሳብ ካደረጉ በኋላ አዋጅ ስለመንገራቸው አጼ ምኒልክ ጣሊያኖች እስከ ደብረ ኃይላና እስከ አምባላጌ መጥተው አገር መያዛቸውን በሰሙ ጊዜ እንደዚህማ እየገፉ ከመጡ በእግዚአብሔር ኃይል ሄጄ እዋጋለሁ እንጂ አዲስ አበባ ከተማዬ ሲገቡ ዝም ላለሁን ብለው ለዘመቻው ከዚህ ቀጥሎ ያለውን አዋጅ ነገሩ። ያገሬ የኢትዮጵያ ሰው ሁሉ ስማ፣ እግዚአብሔር በቸርነቱ እስካሁን ድረስ ጠላት አጥፍቶ አገር አስፍቶ አኖረን። እኔም እስካሁን ገዛው። ከእንግዲህ ወዲህ ግን ስለ አገሬ ስለ ኢትዮጵያ ብሞትም ሞት የሁሉ ነውና አላዝንም። ደግሞ እግዚአብሔር እስካሁን በጠላት ፊት አሳፍሮኝ አያውቅምና ወደፊትም ያሳፍረኛል ብዬ አልጠራጠርም። አሁንም እግዚአብሔር በባህር ወስኖ የሰጠንን አገር የሚያጠፋ ሃይማኖት የሚለውጥ ጠላት መጥቶብሃልና ስንቅህን እያሰናዳ ተከተለኝ። የአገሬ የኢትዮጵያ ሕዝብ ሆይ እስካሁን የበደልኩህ በደል ያለ አይመስለኝም። ስለዚህ ለአገርህ፣ ለሚስትህ፣ ለልጅህ፣ ለሃይማኖትህ ስትል ጉልበት ያለህ በጉልበትህ፣ ገንዘብ ያለህ በገንዘብህ፣ ጉልበትም ገንዘብም የሌለ ግን በሐዘንህ እርዳኝ። ይህን አዋጅ ከሰማህ በኋላ ወስልተህ ከዘመቻው ብትቀር ትቀጣለህ። እኔም በጥቅምት ወር ከአዲስ አበባ እነሳለሁና የሸዋ ሰው እስከ ጥቅምት እኩሌታ ወረይሉ ይግባ። የጎጃም፣ የበጌ ምድር፣ የደንቢያ፣ የቋራ ከጨጨሆ በላይ ያለህ አሸንጌ ላይ፣ የሰሜን የወልቃይት የጠገዴ ሰው መቀሌ ላይ ላግኝህ የሚል ነው። ከዚህም በኋላ የሐረርና የአውራጃዎቿ ሁሉ ገዥ ልዑል ራስ መኮንን በመስከረም 15 አዲስ አበባ ገቡ። ከዚህም በኋላ የሐረርና የአውራጃዎቿ ሁሉ ገዥ ልዑል ራስ መኮንን በመስከረም 15 ቀን አዲስ አበባ ገቡ። ከጊዜ በታች ያለው የዳር አገሩ ጦር በወለጋው ገዥ በፊታውራሪ ተክሌ ጠቅላይነት ገባ። ራስ ወልደ ጊዮርጊስና ለጃዝማች ተሰማ ብቻ የግዛታቸው አገር ሩቅ ስለሆነና ወዲያውም በክረምቱ ምክንያት ወንዙ ሁሉ ስለሞላ ወደኋላ ቆይተው ነበር። ደግሞ በዚያ ዘመን የዳር አገሩ ሁሉ አዲስ የሚቀና ነበርና ምናልባት አረማዊ ህዝብ የንጉሱን መዝመት ሰምቶ ከዘመቻ የቀረውን ሽማግሌውን ሴቱንና ህፃናቱን እንዳይገል ተብሎ ወደ ሸዋ እየተመለሱ እንዲቆዩ አዋጅ ስለተደረገ ካህናቱ ከነታቦቱ ሽማግሌው ከነህፃናቱ ወደ ሸዋ እየተመለሰ በየርስቱና በየዘመዱ እየተጠጋ ተቀመጡ። አጼ ምኒልክም ይህን ሁሉ ድርጅት ከጨረሱ በኋላ ለአዲስ አበባ ከተማና ለሀገሩም ሁሉ ጠባቂ ልዑል ራስ ዳርጌን አድርገው ረዳቶችንም ደጃዝማች ኃይለ ማርያምንና ወህኔ አዛዥ ወልደ ጻድቅን ጨምረው በጥቅምት 2 ቀን 1888 ዓ.ም ተመረጡ። ከአዲስ አበባ ተነሱ። እቴጌ ጣይቱም ከኮንት አንቶኔሊ ጀምሮ ኢጣሊያኖች የኢትዮጵያን ነጻነት ለማጥፋት መጣጣራቸውን እያዩ በነገሩ ሲናደዱ ይኖሩ ነበርና ምንም ቢሆን ከዘመቻው አልቀርም ብለው የግድ ሰራዊታቸውን በአዛዥ ዘማኔል አስከትተው ከጃንሆይ ጋር ባንድነት ተነሱ። በጥቅምት 6 ቀን ጊዳ ላይ ሰፍረው ሳለ ከጧቱ በአራት ሰዓት ተኩል ያህል ባየሩ ላይ እንደ ቀስተ ደመና ህብር ያለው በስተምዕራብ በኩል ታየና ወዲያው ድምፁ እንደ መብረቅ ሲጮህ በሙሉ ኢትዮጵያ ተሰማ። ጢሱም አረንጓዴ መስሎ 10 ደቂቃ ያህል እየታየ ቆየና ጥቂት በጥቂት እያለ ጠፋ። ምክንያቱ ግን ምን እንደሆነ በርግጥ አልታወቀም። አንዳንድ ሰዎች ጣሊያኖች ያጼ ምኒልክን ሰራዊት ለማስደንገጥ ወደ አየር የወረወሩት የአርቲፊሻል ርችት ነው ይሉ ነበር። አንዳንዱም ከመሬት መዞር የተነሳ በማግኔት የተሳበ ማዕድን ፈንድቶ ነው ይሉ ነበር። አንዳንዱ ደግሞ አጼ ምኒልክ ድል ስለማድረጋቸው እግዚአብሔር ያደረገው የታምራት ምልክት ነው ይሉ ነበር። ስለዚህ የዚህን እውቀት ለእግዚአብሔር ብቻ ትተነው ብናልፍ ይሻላል። አጼ ምኒልክም ከጊዳ ተጉዘው በጥቅምት 16 ቀን ወረይሉ ገብተው የዘመቻውን ነገር ሲያደራጁ ሰነበቱ። የድርጅቱም ነገር ከዚህ እንደሚከተለው ነበር። አንደኛ፣ ግርማዊነታቸው መሃል ሰፋሪ የሚባለውን ጭፍራ ብቻ አስቀርተው በወሎ አውራጃ ሆነው እየተጠባበቁ እንዲቆዩ ነው። ሁለተኛ፣ ልዑል ራስ መኮንንን የጦር አበጋዝ አድርገው ራስ ሚካኤልን፣ ራስ ወሌን፣ ራስ መንገሻ ቲከምን፣ ራስ አሉላን፣ ደጃዝማች ወልዴን፣ ፊታውራሪ ገበየሁን፣ ፊታውራሪ ተክሌን፣ ሊቀመኳስ አድነውን፣ ቀኛዝማች ታፈሰን ወደፊት እንዲሰዱ ነው። ሶስተኛ፣ ልዑል ራስ መኮንን የሚቻል ቢሆን ከጣሊያኖች ጋር የእርግ ነገር እንዲጀመር፣ የማይቻል ቢሆን ግን የጦር አበጋዝ ሆነው እንዲያዋጉ ነው። አራተኛ፣ ልዑል ራስ መኮንን የጣሊያኖችን አኳኋን መርምረው ምናልባት እጅግ ብዙ መሆናቸውን የተረዱት እንደሆነ ወደ አጼ ምኒልክ እንዲልኩና እስቲ ደርሱላቸው ጦርነት እንዳይጀምሩ ነበር። የዳር አገርም ባላባቶች የጅማ ባላባት አባ ጅፋር፣ የወላይታ ባላባት ካወጦና፣ የወለጋ ባላባት ደጃጅ ጆቴ፣ የሊቃ ባላባት ደጃች ገብረ እግዚአብሔር እስከ ወረይሉ ተከትለው ሄደው ነበርና እየተመለሳችሁ አገር ጠብቁ ብለው አራቱንም አሰናበቷቸው። ልዑል ራስ መኮንንና የቀሩትም ራሶች ከጃንሆይ እየተሰናበቱ ወደፊት ከተጓዙ በኋላ አጼ ምኒልክም ከወረይሉ ተነስተው ወደ ደሴ ተጓዙ። ጣሊያኖች መሐመድ አንፋሪን አስከድተውታል እየተባለ ገና አስቀድሞ ተወርቶ ነበር። አጼ ምኒልክ ግን እርግጡ እስኪታወቅ በማለት ጦር ሳይሰዱበት ቆይተው ነበርና አሁን ከደሴ ተጉዘው ውጫሌ ሲደርሱ ይሃም የመሐመድ አንፋሪን መክዳት እርግጠኛውን ስላገኙት በክረምቱ ምክንያት ወደ ኋላ ለቆዩት ለራስ ወልደ ጊዮርጊስና ለደጃዝማች ተሰማ ወደኛ መምጣታችሁ ቀርቶ በዚያው ባንኮበር አድርጋችሁ ወደ አውሳ ዘምታችሁ መሐመድ አንፋሪን ውጉ የሚል ትዕዛዝ አሳልፈው ወደፊት ይጓዙ ጀመር። መሐመድ አንፋሪ የአውሳና የአዳል አገር ባላባት ነው። እርሱ ከብዙ ዘመን ጀምሮ ለሸዋ ንጉስ እየገበረና እያገለገለ በእምነት የሚኖር ነበር። በዮሐንስ ዘመን አለቃ ብሩ የሚባለው ያመጣውን ባሻ ሙዚንገርን ከነተከታዮቹ በገደለ ጊዜ ከርሱ የማረከውን የጦር መሳሪያ ሁሉ ወደ ሸዋ ልኮ ለንጉስ ሚኒሊክ አስረክቦ ነበር። በኋላም አጼ ዮሐንስ ወደ ጎራሌ በዘመቱ ጊዜ አውሳን ለመውጋትና አገሩን ለማጥፋት ቢያስቡ ለጊዜው ንጉስ ሚኒሊክ በዚያ ነበሩና ከፈቃዳችን ወጥቶ የማያውቅ ዜጋችን ነው ብለው አስረድተው አገሩን ከጥፋት አድነውለት ነበር። በኋላ ግን አብዱራህማን የሚባል አማሽ ነበረውና ኮንስታንቲኖሊ በአሰብ እየመጣ በአውሳ ሲመላለስ አብዱራህማን ጋር ተዋውቆ ገንዘብና የጦር መሳሪያ እየሰጠ ልቡን ስለሳበው እሱም መሐመድ አንፋሪን እያታለለ የጣሊያኖች ወገን ስላደረገው በአሁኑ ዘመቻ ከአጼ ምኒልክ መክዳቱ የተገለጠ ሆነ። ስለዚህም ራስ ወልደ ጊዮርጊስና ደጃዝማች ተሰማ ሄደው እንዲወጉት ታዘዙ። ለሁለቱም የጦር አበጋዝ የሆኑት የወኔ አዛዥ ወልደ ጻድቅ ነበሩ። ምክንያቱም ሁለቱ ትላልቅ መኳንንት በጦር አበጋዝነቱ እንዳይቀናኑ ስራቸውንም በፍቅር እንዲሰሩ ለማድረግ ነበር። አጼ ምኒልክም ከውጫሌ ተጉዘው በየጁ አውራጃ መርሳ ከሚባለው አገር ሲደርሱ ደጃዝማች ጓንጉል ዘገየ ከበረሃ መጥቶ ይማሪኝ ብሎ ገባላቸው። ወደ በረሃም የገባበት ምክንያቱ በየጁ ተወላጅነቱ የራስ ወሌ ተወዳዳሪ ስለሆነ እቴጌ ጣይቱ አይወዱትም ነበር። በዚህ መካከል የአጼ ምኒልክን ልጅ ልዕልት ዘውዲቱን ላገባ ነው እያለ አስወርቶ ነበርና እንኳን የጃንሆነን ልጅ አግብቶ እንዲያውም ቢሆን በራስ ወሌ ላይ ክፉ ነገር ያስባልና ይታሰርልኝ እያሉ እቴጌ ለአጼ ምኒልክ ያመለክቱ ነበር። ደጃዝማች ጓንጉልም እቴጌ ጣይቱ በጠላትነት እንደተነሱበትና እንደሚያሸንፉትም ስላወቀ ተይዤ ከመታሰር በበረሃ መኖር ይሻለኛል ብሎ ከአዲስ አበባ ገስግሶ በየጁ በረሃ ገብቶ ተቀምጦ ነበር። ነገር ግን የኢትዮጵያ ሰዎች ምንም አንዳንድ ጊዜ እርስ በርሳቸው ቢጣሉም የሀገራቸውን ነጻነት የንጉሳቸውን ክብር የሚጎዳ ነገር በመጣ ጊዜ ደማቸውን ለማፍሰስ ቆራጦች ናቸውና ጣሊያን አላጌ ድረስ መጥቶ አጼ ምኒልክ ከአዲስ አበባ ድረስ መጥተው በሚዋጉበት ጊዜ በጌታዬ ፊትም ቢሆን እገላለሁ ባይሆንም እሞታለሁ እንጂ ተለይቼ አልቀርም በማለት ከበረሃ ወጥቶ ገባላቸው። በዚያን ጊዜም በአጼ ምኒልክና በመኳንንቱ ሁሉ ልብ የተደረገውን ደስታ ማንም ሊናገረው አይችልም ነበር። ፕሮግራማችን በዚሁ ይተናቀቃል። ይህንን ፕሮግራም ነገ ጠዋት ከአንድ እስከ 3 እንዲሁ ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና አምሹ።